ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ይህ ስልጠና በሰፊው እንዲቀጥል እየጠየቁም ያሉት እኛም ኖርማሊ ከዛም በፊት ከብዙ ተቋማት ጋር ተነጋግረን ነው ለሁለቱ ላይ ሴትል ስናደርግ ፈቃደኛ ሆነው ሪሶርስ እንትን አድርገው ሰው መድበው የተንቀሳቀሱት ጋር ነው መጨረሻ ላይ የቀጠል ነው እንጂ ከብዙዎች ጋር ተነጋግረን ነበር።
በቴክኖሎጂው መስክ የተሰማሩ ኢትዮጵያውያን ወጣቶች ባለመገበያ ላይ ተወዳዳሪ እንዲሆኑ ለማብቃት እንደሚሰራ የተነገረለት ታርጌት ቴክኖሎጂ ኢንስቲትዩት መስራች የሆኑትን ዶክተር ፋንታውን አበራን ነው የሰማናቸው። ሙሉ ጉዳዩ በምሽቱ ይቀርባል። እኔና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት አፍራሙ ሲዩ መራለው። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን አምሹ። አሁን ወደ ቀዳሚው ዝግጅት እንሻገር። ዘመናዊ አኗኗር ዘይቤ ጋር ተያይዞ ቴክኖሎጂ ዘርፍ ላይ ያለው ፍላጎት እጅግ እየጨመረ ነው። በተለይም ህንድ፣ ቻይናና ሲንጋፖርን የመሳሰሉ ሀገራት በቴክኖሎጂ ዕውቀት ላቁ ወጣቶችን በማፍራትና በዓለም ገበያ ላይ በመወዳደር ይታወቃሉ። ኢትዮጵያን ወጣቶችም ይህን ድል አግኝተው በዓለም ገበያ ላይ ተወዳዳሪ እንዲሆኑ ለማብቃት በዚህ በዩናይትድ ስቴትስ የሚገኝ ታርጌት ቴክኖሎጂ ኢንስቲትዩት የተሰኘ ተቋም እየሰራ ይገኛል። ተቋሙ ኢትዮጵያ ውስጥ በከፍተኛ ትምህርት ደረጃ ቴክኖሎጂ የሚማሩ ተማሪዎች ከሚማሩት ተጨማሪ በያሉበት ሆነው እንዲማሩ ሁኔታዎችን አመቻችቶ እያስተማረና እያስመረቀም ይገኛል። ኤደን ገረሙ የተቋሙን መስራች ዶክተር ፋንታውን አበራንና ሌሎችን አነጋግራ ያሰናዳቸው ዘገባ በመቀጠል ይቀርባል።
በዩናይትድ ስቴትስ ሜሪላንድ ግዛት የሚገኘው ታርጌትድ ቴክኖሎጂ ተቋም ከተመሰረተ 6 ዓመታትን አስቆጥሯል። በዓለም ላይ ከቴክኖሎጂና ከመረጃ ጋር ቅርርብና ፍላጎት በእጅጉ እየተመነደገ ባለበት በዚህ ሰዓት በዚሁ የትምህርት ዘርፍ ለመሰልጠን ለሚፈልጉ ትምህርት በመስጠት ስራ እንዲቀጠሩ ያደርጋል። ዶክተር ፋንታውን አበራ በዩኒቨርሲቲ ኦፍ አርካንሳ የፒኤችዲ ምርምር ፌሎና የተቋሙ መስራች እንዲሁም ስራ አስፈጻሚ ናቸው።
ታርጌትድ ቴክኖሎጂ ኢንስቲትዩት በፈረንጆቹ አቆጣጠር በ2016 ዓመተ ምህረት በሜሪላንድ የከፍተኛ ትምህርት ተቋምነት ከፍተኛ ትምህርት ሲባል ከሃይ ስኩል በኋላ ጆብ ኦሪየንትድ ትሬኒንግ ለመስጠት የሚያስችል ፈቃድ አግኝቶ የተመዘገበ ተቋም ነው። ማስተማሩ ስራም በተጨማሪ ደግሞ የማማከር ስራዎችን እንሰራለን። ከኮሮና ፓንደሚክ በፊት በ3 የአሜሪካ ግዛቶች በሜሪላንድ ሲዚ ሲልቨር ስፕሪንግ፣ በጆርጂያ አትላንታ እና በኖርዝ ካሮላይና ሻርለት ብራንች ከፍተን እኛ ህብረተሰብ ባሉበት ተገኝተን ስልጠና ስንሰጥ ቆይተናል። አሁን ከፓንደሚክ ወዲህ ደግሞ በቀጥታ በኦንላይን ትሬኒንግ እንሰጣለን። ይሄ እንግዲህ በተግባራዊ የአይቲ ስልጠና የሚባለው ማለት ነው። በተለያዩ ዘርፎች ነው ስልጠናውን የምንሰጠው። በዴታ አናሊቲክስ፣ በክላውድ አርኪቴክቲንግ፣ በፉል ስታክ ዴቨሎፕመንት፣ ይሄ የሶፍትዌር ዴቨሎፕመንት ነው። እንዲሁም በተለያዩ ፕሮግራሚንግ ላንጉጆች ሴፐሬትሊ ለምሳሌ እንደ ፓይቶን እና ሌሎች ፕሮግራሚንግ ላንጉጆች ላይ እንደዚሁ ስልጠናዎችን እንሰጣለን። ባለፉት 6 ዓመታት ውስጥ በአብዛኛው ኢትዮጵያውያን የሆኑ በዚህ አሜሪካ የሚኖሩ ከ1000 በላይ የሚሆኑ ኢትዮጵያውያን ስልጠና ሰጥተን እዚህ ገበያ ውስጥ ገብተው በጣም ትልቅ ክፍያ የሚያስከፍል ስራ አግኝተው እየሰሩ እና እነሱም ደግሞ ተመልሰው ያገዙ ሌሎችን ሜንቶር እያደረጉ እየሰሩ ያሉበት ሁኔታ ነው ያለው።
ታርጌትድ ቴክኖሎጂ ኢንስቲትዩት ከሰሞኑ በዚህ በዩናይትድ ስቴትስ ላስተማራቸው ተማሪዎች የምርቃት መሰናዶ አድርጎ የነበረ ሲሆን ተቋሙ ከዚህ በተጨማሪም በተለየ መልኩ ኢትዮጵያ ውስጥ ካሉ ከፍተኛ የትምህርት ተቋማት ጋር ቁርኝት በመፍጠር በኢንፎርሜሽን ቴክኖሎጂ እና ኮምፒውተር ሳይንስ ዘርፍ ለሚማሩ ተማሪዎች ከትምህርታቸው ተጓዳኝ የሚያስገዱት ነፃ የትምህርት እድል ፈጥሮ እየሰራ ይገኛል።
ይህንን ኢኒሼቲቭ ላለፉት 3-4 ዓመታት ከተለያዩ ተቋማት ጋር ሰርተናል። በተለይ በቅርብ ጊዜ ባለፈው ዓመት 2021 በፈረንጆቹ አቆጣጠር ከባህር ዳር ዩኒቨርሲቲ እና ከአዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር በቀጥታ ከዚህ ሆነን ያሰለጠናቸው ከ150 በላይ ተማሪዎች ሄዶ የተማሪ ቁጥር እያነሰ ቢሄድም ፕሮግራም ነድፈን ቀጥታ ስልጠና ሰጥተን አሁን እዛ የተማሩት ተማሪዎች በሙሉ የጨረሱት ገበያ ላይ እንኳን ሄዶ ለመወዳደር እጅግ በጣም ተወዳዳሪ እንዳደረጋቸውና በቀጥታ ወደ ገበያው ሊተረጎም የሚችል ብቃት እንዳገኙ በኩራት እየተናገሩ ነው ያሉት። ይህ ስልጠና በሰፊው እንዲቀጥል እየጠየቁ ነው ያሉት። እኛም ኖርማሊ ከዛም በፊት ከብዙ ተቋማት ጋር ተነጋግረን ነው ለሁለቱ ላይ ሴትል ስናደርግ ፈቃደኛ ሆነው ሪሶርስ እንትን አድርገው ሰው መድበው የተንቀሳቀሱት ጋር ነው መጨረሻ ላይ የቀጠል ነው እንጂ ከብዙዎች ጋር ተነጋግረን ነበር። ከዛ ወዲያውን ከሌሎቹም ጥያቄዎች እየመጡልን ነው። በጣም በደስታ እየሰራን ያለነው ፕሮግራም ነው ይሄ።
ቅድስት ዘሪሁን የአዲስ አበባ ሳይንስና ቴክኖሎጂ ተቋም የአምስተኛ ዓመት የኮምፒውተር ሳይንስ ተማሪ ስትሆን በታርጌትድ የሚሰጠውን ስልጠና ካጠናቀቁ 40 ተማሪዎች መካከል አንዷ ናት።
እና በጣም ደስ የሚል ትምህርት ጊዜ ነበረን። አስተማሪዎቻችንም በጣም ደስ የሚሉ ናቸው። ትምህርቱን የሚያስተዱበት እኛ ትምህርቱን በቀላል እንድንረዳ ውስችለናል። እና ከኖርማል ገጽ ለገጽ ትምህርት የሚለየው አንደኛ ካለንበት ወደ ትምህርት ሳይጠበቅብን ትምህርታችንን በኦንላይን መማር እንችላለን እና አስተማሪዎቻችንም በቀላሉ ማግኘት እንችላለን ማለት ነው። በጣም እንደውም ከገረመኝ ነገር አንዱ እኛ የሆነ የከበደ ነገር ቢኖር አስተማሪዎቻችን በቲንግ ላይ ገብተው እኛ የከበደን ነገር ማሳየት ይችላሉ፣ ማገዝ ይችላሉ። ሁለተኛ ደግሞ መከለስ ያለብንንም ነገር መልሰን ለማየት እንዲያስችል ይረስቶናል ማለት ነው። ሌላ ትልቅ የተማርኩበት ነገር ቢኖር በደንብ ወደ ፕሮግራም ውስጥ እንደገባ ችለኛል።
የባህር ዳር የቴክኖሎጂ ኢንስቲትዩት መምህር የሆኑት ወንድሙ ባየህ በስልጠናው እጅግ ብዙ ወጣቶች መሳተፋቸውን፣ ነገር ግን የምረቃት ሰርቲፊኬቱ የተሰጠው በተግባር ስራውን ላጠናቀቁት ብቻ መሆኑን ገልጸው ይህ ስልጠና በተግባር የታገዘ በመሆኑ ዓለም አቀፍ ተወዳዳሪነትን ለመፍጠር የሚያግዝ ነው ያሉ ሲሆን ስለ ስልጠናው ሂደት እንዲህ ያስረዳሉ።
መጀመሪያ በጣም ብዙ ሰው ፈላጊ ነበር። አጠቃላይ አዲስ አበባ ሳይንስ እና ቴክኖሎጂ እና ያው ይሄን እድል ተጠቃሚ የነበሩት አዲስ አበባ ሳይንስ ቴክኖሎጂ ኤንድ ሰራውንዲንግ ያሉት እና ባህር ዳር ዩኒቨርሲቲ ኤንድ ሰራውንዲንግ ያሉት ነበረ። ያው ብዙ ተማሪ ተመዝግቦ ከዛ ግን አሴትድ የተደረጉ ወደ 300 ተማሪዎች ነበሩ ማለት ነው። ያው ስታፎችም አጠቃለው ያው በነበረበት ዘን ጊዜ ያው ትሬኒንጉ በሚወስድበት ጊዜ ግን ያው የተለያዩ ሀገራዊ ዓለም አቀፋዊ ችግሮችም ስለነበሩ ከጊዜ ወደ ጊዜ የተማሪዎችን መቀነስ ታይቶ ነበር። መጨረሻ ላይ የተመረቁት ሙሉ ኮርሱን አጠናቀው ከተሰጣቸው ፕሮጀክት በደንብ አድርገው ሰርተው የተመረቁት ያው 17 አካባቢ ናቸው። ሰርቲፋይድ የሆኑትን ማለት ነው። የተሰጣቸውን ፕሮጀክት ተከታትለው የጨረሱ ማለት ነው። ያው ከመጨረሻ ትምህርቱ ተከታትለዋል፣ ግን የተሰጣቸው የመጨረሻ ፕሮጀክት አለመስራታቸው በዚህም ፔንድ አድርገናቸዋል።
ከዩኒቨርሲቲዎች በተጨማሪም በክብርት ፕሬዚዳንት ሳህለ ወርቅ ዘውዴ የተጀመረውን የሴት ተማሪዎችን የማብቃት መርሃ ግብር ላይ የሚሳተፉ ተማሪዎችን ጨምሮ ሌሎችንም እንደሚያሰለጥኑ የታርጌትድ ቴክኖሎጂ ኢንስቲትዩት መስራች ዶክተር ፋንታሁን ይናገራሉ። ይሁንና በተለያዩ ዩኒቨርሲቲዎች እጅግ ብዙዎች ተመዝግበው መርሃ ግብሩን ጥቂቶች ብቻ ሊያጠናቅቁ የቻሉበትን ምክንያትም እንዲህ ያስረዳሉ።
አሁን በቅርብ ጊዜ ስልጠናውን የጨረሱ ወደ 5 የሚጠጉ ተማሪዎች አሉ። ከዛም ውስጥ እንግዲህ ይሄ በተለያዩ ውስጥ ካደረግናቸው ውስጥ በብዙ መቶዎች ለሚቆጠሩ ተማሪዎች ቀጥታ ትሬኒንግ ሰጥተናል። የምንሰጠው ትሬኒንግ ትልቁ ፋይዳው ምንድን ነው? አንደኛ ኢትዮጵያ በጣም ብዙ ወጣቶች ናቸው ያሉት። በተለይ በአሁኑ ወቅት ደግሞ ከፍተኛ የትምህርት ተቋማት አገር እንዲያው በፈተና ላይ ባለችበት በዚህ ወቅት ተቋማቶቹም የሚሰጡት የትምህርት ጥራት ላይ ኮምፕሮማይዝ ችግሮች ይታያሉ። አንዳንዴ የዓመት የሁለት ዓመት ትምህርት በአንድ ዓመት መጨረስ የሚገደዱበት በዓለም አቀፍም በአገር አቀፍም ደረጃ ባሉ ችግሮች ምክንያት ስላሉ ክፍተቶች በብዛት ይታያሉ። የትምህርት ጥራት በጣም የመጓደል ነገር ይታያል። ይህንን እኛው ተጋግዘን እኛው ከዛ ይበቀልን ጥሩ ባለሙያዎችን እድሉን ያገኘን እኛ ሰዎች ደግሞ ያንን ክፍተት አይተን የመሙላት ብዙ ኃላፊነት አለብን። ያ በጣም ብዙ ተግዳሮት ነው ይባለው አሉ። እንደው ከችግር አንጻር ካነሳ ነው እስቲ ከፖዚቲቭ ነገር ልጀምር። አንደኛ ተማሪዎቹ በጣም ኤገር ናቸው። በጣም በጉጉት ነው የሚማሩት። በጣም ፍላጎት አላቸው። ሪሶርስ ይጎላቸዋል። ሪሶርስ ተማሪዎቹ የራሳቸው ላፕቶፕ የላቸው አብዛኞቹ። ስለዚህ በዩኒቨርሲቲዎቹ የኮምፒውተር ላቦራቶሪ ውስጥ ሄደው ነው የሚሰሩት። ያ ደግሞ ይያዛል ብዙ ጊዜ ከተቋማቱ ጋር ያደረግናቸው ንግግሮችን ዋናው ዓላማ እንደዚህ አይነት ላቦራቶሪዎችን ለእንደዚህ አይነት ፕሮግራም እስቲ እንትን አድርጉላቸው፣ ሌሎቹ እንዳይጠቀሙ ለዛ ወቅት እስቲ ዝጉላቸው የሚል ነው። ማድረግ አይችሉም፣ ምክንያቱም በተለያየ ፕሮግራም ክላሶችን እያዙ ይሆናሉ። ይሄ አንዱ ፈተና ነው። ኢንተርኔት ያው እጅግ በጣም ይቆራረጣል። ያ ትልቅ ፈተና ነው። ባለፉት ሁለት ዓመታት ውስጥ ደግሞ ያየነው ተማሪዎቹ የሚወስዷቸው የክላስ ኮርሶች በአጭር በአጭር ጊዜ መጨረስ ስላለባቸው ብዙ ጊዜ ፈተና ይበዛባቸዋል። ያ ትልቅ ትልቅ ፈተና ነው የነበረው። ወደ እንዳው ከፖዚቲቭ አንጻር እንዳው የበለጠ ከውጤቱም እና ከተማሪዎቹም ጉጉት ደግሞ ተነስተን ስናወራ ልጆቹ እጅግ በጣም ታሊንትድ ናቸው፣ ወጣት ናቸው፣ ጉጉት አላቸው፣ የመማር ፍላጎት አላቸው፣ ነገን የተሻለ ቀን ለማድረግ ፍላጎት አላቸው። ክፍተቱም ይታያቸዋል። የእኛን ጥረትና ለማገዝ የምናደርገውን ስራም በጣም አፕሪሼት ያደርጋሉ እና በጣም ብዙ ፖዚቲቭ ነገር አለ።
በዓለም ላይ ህንድ፣ ቻይና እና ሲንጋፖርን የመሳሰሉ ሀገራት በቴክኖሎጂ ብቁና ተወዳዳሪ የሆኑ ወጣቶችን በማፍራት እና ከያሉበት ሆነው ዓለም አቀፍ ስራዎች ላይ እንዲሳተፉ በማድረግ እውቅናን አትርፈዋል። በባህር ዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት መምህር የሆኑት አቶ ወንድም ባየህ ይሄ ስልጠና የስራ እድል እየፈጠረ መሆኑን ገልጸው የተለያዩ በውጭ ሀገራት ያሉ ባለሙያዎችም የታርጌትድ ቴክኖሎጂ አርአያ ሊከተሉ ይገባል ይላሉ። የተቋሙ መስራችና ስራ አስፈጻሚ ዶክተር ፋንታ ተቋማቸው የጀመረው የነጻ የትምህርት ድል ከተጨማሪ ክልሎችና ከፍተኛ የትምህርት ተቋማት ጋር በመቀናጀት ለማስቀጠል እቅድ እንዳላቸው አስታውቀዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የአሜሪካ ድምጽ እየተላለፈ ያለው ጋቢና ቪኦኤ ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዝግጅት እንሻገር። የኢትዮጵያ ፊልሞችን ባንክሮት ሲከታተል ለቆየ ተስፋዬ እንደማገኝ የሚለው ስም አዲስ አይሆንበትም። ስራዬ ፊልምና ጥቁር ሰው የሙዚቃ ቪዲዮዎችን ጨምሮ በማይረሱ ፊልሞች ላይ በሚያሳየው ልዩ ጥበብን የሚጠይቅ የስነ ገጽ ወይንም ሜካፕ ስራ ይታወቃል። የፊልም ገጽ አስተናጋጅ ወይንም አርት ዳይሬክተር ሆኖም ሰርቷል። ከቅርብ አመታት ወዲህ መኖሪያውን በዩናይትድ ስቴትስ ያደረገው ተስፋዬ ከሰሞኑ ደግሞ በውጭ የስዕል ስራዎቹ ብቅ ብሏል። ከሰሞኑ በቨርጂኒያ ግዛት አሌክሳንድሪያ ከተማ ከሌሎች የስነ ጥበብና የፊልም ባለሙያዎች ጋር ሆኖ ባሰናዱት ልዩ ፌስቲቫል ላይ አግኝተነዋል። የተወሰኑ ጥያቄዎችን አንስተንለታል። አስቀድሞ የአሁኑ አውደ ርዕይ እንዴት እንደተዘጋጀ ይነግረናል።
በመጀመሪያ ለማዘጋጀት የፈለግንበት ዋና ምክንያት እንደሚታወቀው በአሌክሳንድሪያ ውስጥ ሲቲ ውስጥ ብዙ የኢትዮጵያን ኮሚኒቲ አለ። ግን ያንን ኮሚኒቲ እንደዚህ የስዕል አውደ ርዕይ የሚያይበት አጋጣሚ አልተፈጠረም እና ሁልጊዜ እናወራለን ለምን ያ አይፈጠርም፣ እንደዚሁም እግረ መንገድ ለምን ፊልማችንን አናሳይም የሚል ነገር ሁልጊዜ እናወራ ነበርና ሰው ተነጋግረን ከአሌክሳንድሪያ ካውንቲ ጋር ወርተን እነሱን ፈቃደኛ ሆነው ጓደኞቼን በዚህ ስዕል የሚሰሩትን ልጆች ጠየቅኳቸው። እነሱም በጣም ደስተኞች ሆኑ። ሰው እዚህ አሁን በፓትሪክ ሄነሪ ሪክሬሽን ሴንተር ዝግጅቱን ለማዘጋጀት በቃ ነው ማለት ነው።
እንግዲህ ተስፋዬ፣ ሀገር ቤት በነበርክበት ጊዜ በፊልም ጥበብ በነበረ አስተዋጽኦ ትታወቃለህ። አሁን ደግሞ እዚህ ብዙም ቦታ ያልታዩ የስዕል ስራዎችን ነው ያቀረብከው። ሀገር ቤት ሆኖ መሰል ስራዎችን ማዘጋጀትና እዚህ ደግሞ በስደት ሀገር ሆኖ እንደዚህ ያለውን ዝግጅት ማዘጋጀት ያለው ልዩነት ምንድን ነው? ፈተናው ምንድን ነው?
እዚህ ሀገር የስዕል ስራ መስራቱ እጅግ በጣም ደስ የሚል ነገር ነው። ምክንያቱም ደኦል ሀገር የሚናፍቀን ሀገርህን ብቻ ሆነ ከካንቫስ ጋር እየቆዘምክ እየሰራ አገር ላይ እንደመኖር ማለት ነው። እውነት ለመናገር ለእኔ እስፔሻሊ መድኃኒት ነበር የሆነኝ። በጣም ብዙ ጊዜ እናጠፋ ነበር ስዕል ላይ። ከሀገር ቤት እንደመጣው ኦንሊ እሱ ነገር ነበር እድሌ ነበረው። ማዘጋጀትና ማቅረብ ግን ብዙ ጊዜ ሰዓሊዎች ስዕል ያቀርባሉ፣ ብዙ ሰው አይገኝላቸውም። ሀገር ቤት ደግሞ እንደምታውቀው በጣም ብዙ ስዕል የሚያደንቅ አለ፣ ስዕል ተመልክቶ አስተያየት የሚሰጥ ሰው አለ። እሱን ትናፍቀዋለህ። ሰው እሱ እዚህ በደንብ የለም ነበር። አሁን ግን እንደምታየው ሰው በብዛት መጥቶልናል፣ እግዚአብሔር ይመስገን። ለሰዓሊና ለአርቲስት ደግሞ ትልቁ ነገር መታየቱ ነው። ሰው ሁሉም አርቲስቶች የተለያየ አይነት የስዕል ድርሰትና ስታይል ነው ይዞ የመጣው። ሰው የኔም ስዕል ስፔሻሊ በኢትዮጵያ ካልቸር ላይ የሚያጠቁ ህብረተሰቦች ላይ ባህሎች ላይ እንደዚሁም ደግሞ አንድ ስዕል ያለ እዚህ ጋር በታዋቂ ገጣሚ ባለም ሳይወዳጁ ዙሪያ ያለ አንድ ስዕል አለ። እንደዚሁ ሃይማኖት ላይ ያሉ ስራዎች አሉ። በተለያየ ርዕስ ነው፣ አንድ አይነት ቲም አይደለም ይዤ የመጣሁት እኔ። ሌሎች ማስተሮች ተመሳሳይ ስታይል ግን የተለያየ ርዕስ ይዘው ነው የመጡትና
ካነሳነው አይቀር የተለያዩ ታዋቂ ሰዎችን የሚዘክር አይነት ስዕሎችን አይተናል። ያ ማድረግ የፈለክበት ምክንያት ምንድነው? ብዙ ሰዓሊያን የየራሳቸው የስዕል ፍላጎትና የስዕል አቅጣጫ ቢኖራቸውም አንተ በግጥሙም በጋዜጠኝነቱም በተለያየ ሁኔታ ውስጥ ትልቅ ስም ያላቸውን ሰዎች መዘከር መርጠሃል። ያ ለምንድነው የሆነበት ምክንያት ምርጥ?
እውነቱን ለመናገር ምንድነው እጅግ በስራቸው ደነቃለሁ እኔ እውነት ለመናገርና እንዴት ሰርተውታል ይሄንን ነገር ላሉ በቃ አስደንቀኛል። ሶ ያንን እኔ ተጋባብኝ ደስታ ለነሱ ሰርቼ ሰጥቻቸው ማስደሰት የዚህን ያክል በትንሹ ገብታችሁኛል ላል ወይ እንደልቤ ውስጥ አልሰራቸው ግን ብዙ ጊዜ ከነሱ ማገኘው ውጤት ስራቸው ስራዬን የሰራሁት ይሰጣቸው አንዳንዶቹ አለቅሳሉ በደንብ አግኝተናል ውስጣችንን ይላሉ። ሰው ለኔ ትልቁ ነገር ምንድነው ያንን አርቲስት አፕሪሼት ማረግበት ማደንቅበት አክብሮቴን ምገልጽበት ሚዲየም ነው ግራ መንገዱ እና ቢያንስ ከዛ አርቲስት ጋር ወይንም ከዛ የስነ ጥበብ ሰው ጋዜጠኛ ጋር አብሬ ከራሴ ካንቫስ ጋር ትንሽ ማወራበት ጊዜ ነው። እና ያው እንደምታውቀው ከሚፈጀው ጊዜ ያለ ስዕሉ ለመስራት ያንዳንዷን ብሮስ ስትሮክ ካብሬው ነው ከዛ አርቲስት ጋር ማለት ነው። ሰው ለአክብሮት ማደርገው ነገር ነው።
ተስፋዬ ኢትዮጵያ ውስጥ ከነበረ አበርክቶት በኋላ ወደዚህ ወደ ዩናይትድ ስቴትስ ከመጣህ በኋላ ከመገናኛ ብዙሃን አይን ትንሽ ራቅ ብለህ ነው የቆየኸው። ዛሬ ይመስለኛል እንግዲህ በይፋ በስራዎች ብቅ ያልከው። ይሄ እንግዲህ በምናውቅ ከአንተ በምትታወቅበት የኪነ ጥበብ ዘርፍ ዳግም የመንቀሳቀሻ መነሻ ወይም ጅማሬ ነው ማለት እንችላለን?
እውነት ነው። አገር ቤት እያለሁ ብዙ ጊዜ የምሰራው የፊልም ኢንዱስትሪ ውስጥ ነበረ። አሁንም እዚህ በምኖርበት አገር የለም አሁን ፊልም ስራዎችን ለመስራት ከጓደኞቼ ጋር ሆኜ የለም ጥረት እያደረኩ ነው። ልክ እንደ ስዕል አይደለም ፊልም በግሩፕ ሆኖ አብሮ መስራት ይጠይቃል። እዚህ ሀገር ደግሞ ያለው ስኬጁል ሰዎች ጋር አብሮ በህብረት መስራት እንደ ሀገር ቤት አይደለም። ሀገር ቤት መስዋዕትነት ከፍለ ምንም ነገር ልታረግ ትችላለህ። እዚህ ትንሽ ቻሌንጁ ጠንከር ያለ ነው። ግን አሁን ላይ ግን ያንንም የፊልሙን ነገር ለማስቀጠል ፕላን እያደረግና ፕሮሰስ ላይ ነው ያለ ነው። የጀመርናቸው ነገሮች አሉ። ግን ይሄኛው ዳይሬክሽን ደግሞ የሚቆም አይደለም። እጅግ ራሴን አግኝቼዋለሁ፣ ወድጄዋለሁ በጣም። እዚህ ሀገር በአሌክዛንድሪያና እንዲሁም በተለያዩ ስቴቶች ቤተክርስቲያኖችን ፔንት እያደረግኩ ነው ያለሁትና እንደውም ራሴን በዚህኛው መንገድ ያገኘሁት ይመስለኛል እና ደስታ ፈጥሮልኛል። ግን ፊልሙም የሚቆም ነገር አይደለም።
በጣም አመሰግናለሁ ተስፋዬ፣ በድጋሚ ስላገኘሁ ደስ ብሎኛል። በአድማጮቻችን በተመልካቾች ስም ደግሞ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። አሁን ደግሞ ወደ አፍሪካዊት ሀገር ካሜሩን እናቀናለን። በግጭት ሲታመስ በከረመው የካሜሩን ምዕራብ ክፍል ተዘግተው የተከረሙ ትምህርት ቤቶች መከፈት እንደጀመሩ ተሰምተዋል። እንግዱ ወልዴ የዚህን ዘገባ ዝርዝር ያቀርበዋል።
የጸጥታ ሁኔታዎች መመሻሻላቸው በምዕራብ ካሜሩን የተገንጣይ ቡድኖች ማስፈራሪያን ተከትሎ ለአምስት ዓመታት ተዘግተው የነበሩ ትምህርት ቤቶች በአዲሱ የትምህርት ዘመን እንደገና እንደሚከፈቱ የሀገሪቱ የትምህርት ባለስልጣናት በመግለጽ ላይ ናቸው። ተቺዎች እንደሚሉት ግን ባለስልጣናቱ ተመሳሳይ ነገር ባለፈው ዓመት ተናግረው አማጽያኑ ካጠቁ በኋላ ትምህርት ቤቶቹ መልሰው ተዘግተዋል። አማጽያኑ እንደገና በሚከፈቱት ትምህርት ቤቶች ላይ ዛቻ እያሰሙ ነው። ባለስልጣናት ግን ደህንነታቸው የተጠበቀ እንደሆነ ለተማሪዎች ወላጆችና መምህራን ማስተማመኛ በመስጠት ላይ ናቸው። ሞኪ ኤድዊን ኪንዘካ ከያውንዴ እንደዘገበው የካሜሩኑ የመከላከያ ሚኒስትር ቤቲ ጆሴፍ አሶሞ እና የጸጥታ ባለስልጣናት ዛሬ ተሰብስበው በመጪው ሰኞ ትምህርት ቤቶች ከመከፈታቸው በፊት በምዕራብ የሀገሪቱ ግዛቶች ያለውን የጸጥታ ሁኔታ ገምግመዋል። አሶሞ ለመምህራንና ተማሪዎች እንዳረጋገጡት በሚከፈቱት ትምህርት ቤቶች ያለው ደህንነት በመንግስት ወታደሮች ጥበቃ ይደረግለታል። ግዋንግ ሮላንድ ዩቨን በሰሜን ምዕራብ ክልል የሚገኙ የሁለተኛ ደረጃ ትምህርት ቤቶች ኃላፊ ናቸው። እርሳቸው እንደሚሉት በመቶ የሚቆጠሩ አስተማሪዎች ወደ የተመደቡበት ትምህርት ቤት ገና ሪፖርት አላደረጉም።
We expect all the school administrators and all the teachers to
ሁሉም የትምህርት ቤቶቹ ኃላፊዎችና መምህራን ትምህርት ቤቶቹ በሚገኙበት አካባቢ እንዲገኙ እንጠብቃለን። አሁን አስቸጋሪ የደህንነት ችግር ያለበት አካባቢ ካለ ርዕሰ መምህራኑ ወይም አስተማሪዎቹ አይደለም የሚነግሩን። ምክንያቱም ሁላችንም በአካል በቦታው ላይ ስለሆነን የሆነ ያለውን ማየት እንችላለን። ተባባሪዎችን ርዕሰ መምህራኑን እንዲሁም አስተማሪዎችን ሁሌም እንደምላቸው ማንኛውም ችግር ካለ አስፈላጊው እርምጃ እንዲወሰድ ወዲያው ሪፖርት እንዲያደርጉ ነው።
እንግሊዘኛ ተናጋሪ በሆነው የካሜሩን ሰሜን ምዕራብ አገረ ገዢ የሆኑት በርናርድ ኦካሊያ ቢላይ እንዳሉት መንግስት ሰላም በሰፈነባቸው አካባቢዎች ያሉትን ትምህርት ቤቶች ለመክፈት ወስኗል። ልጆቻቸውን ከትምህርት ቤት አውጥተው የነበሩ ሰዎች እንዲመለሷቸውና መሰረታዊ የሰብአዊ መብት የሆነውን ትምህርት ልጆቻቸው እንዲያገኙ ተማጽነዋል።
The situation being under control does not mean that we have
ሁኔታዎች በቁጥጥር ስር ናቸው ማለት ራቅ ወዳለ ቦታ የሚገኙትን ያንዳንዱን ጠመንጃዎች ተረክበናል ማለት አይደለም። ሩቅ ያሉት ሽፍቶች ናቸው። ሁሉም እለታዊ እንቅስቃሴዎች እንደገና ተጀምረዋል። ሰዎች በነጻነት እየተንቀሳቀሱ ነው። ነገር ግን በምዕራብ አውራጃም ሆነ በሌሎች የካሜሩን አካባቢዎች ያሉ ትምህርት ቤቶቻችን እንደገና እንዲከፈቱ ንቁ ሆነን ከመንግስት ጎን መቆም አለብን።
ካፖ ዳንኤል ደግሞ ከተገንጣዮቹ አንዱ የሆነው አምባዞኒያ ኃይሎች የተሰኘው ተገንጣይ ቡድን ምክትል መሪ ናቸው። እንግሊዘኛ ተናጋሪ በሆነው የምዕራብ ክልል የመንግስት ባለስልጣናት ትምህርት ቤቶችን እንዲከፍቱ አንፈቅድም ብለዋል።
All Cameroon government schools are banned. Schools that are
በካሜሩን የሚገኙ ሁሉም የመንግስት ትምህርት ቤቶች ታግደዋል። የሚከፈቱ ትምህርት ቤቶች እኛ ባስቀመጥነው መመሪያ መሰረት ነው የሚከፈቱት። ከመመሪያዎቹ ጥቂቶቹም ተማሪዎች ዩኒፎርም መልበስ የለባቸውም። የካሜሩንን የህዝብ መዝሙር መዘመር የለባቸውም። እንዲሁም ስርዓተ ትምህርቱ የሪዮት ዓለም አስተሳሰባችንን የያዘ መሆን አለበት።
ዳንኤል እንደሚሉት በተገንጣዮቹ የተፈቀደላቸውና በማህበረሰቡ የተመሰረቱ ትምህርት ቤቶች ብቻ ናቸው እንዲከፈቱ የሚፈቀደላቸው። መንግስት ግን እነዚህን በማህበረሰቡ የተመሰረቱ የተባሉትና ኦፊሻሊያዊውን የትምህርት መራ ግብርና ስርዓተ ትምህርት የማይከተሉ ትምህርት ቤቶች እንዲዘጉ ለሰራዊቱ ትዕዛዝ አስተላልፏል። አብዛኛው ቁጥር ባላቸውና ፈረንሳይኛ ተናጋሪ በሆኑ ካሜሮናውያን ለአመታት መገለል ደርሶብናል በሚል በምዕራብ ካሜሩን የሚገኙ ተገንጣዮች ከእንደ አውሮፓውያን አቆጣጠር 2016 ጀምሮ አመጽ በማካሄድ ላይ ናቸው። በእንደ አውሮፓውያን አቆጣጠር 2017 ተዋጊዎቹ ትምህርት ቤቶችን ዘግተው ወደ ውትድርና ማሰልጠኛ ተቋም ሲቀይሩ ፍጥጫው ወደ ትጥቅ ግጭት ተቀይሯል። በተባበሩት መንግስታት ድርጅት መሰረት ግጭቱ የ3300 ሰዎችን ህይወት ሲቀጥፍ ከግማሽ ሚሊዮን በላይ የሚሆኑትን አፈናቅሏል።
እንግዶልና መሰግናለን። አሁን በመቀጠል ደግሞ ወደ ሌላኛዋ አፍሪካዊት ሀገር ኬንያ እናቀናለን። አንድ በቅርቡ የወጣ የሁማን ራይትስ ዋች ሪፖርት ከሶስት የአፍሪካ ሀገራት ባንዱ በእርግዝና የተጋለጡ ታዳጊ ሴቶች ትምህርታቸውን እንዳይቀጥሉ የህግ ማዕቀፍ ጫና እየተደረገባቸው እንደሆነ አስታውቋል። መሐመድ ዮሴፍ ከናይሮቢ ላከውን ደረጀ ደስታ ያሰማናል።
የሰብአዊ መብቶች ተሟጋች ትናንት ባወጣው ሪፖርት የወጣት እናት ሴቶችን ትምህርት፣ የጾታ እኩልነትና የስነ ተዋልዶ ጤና የሚወስኑ ወደ 100 የሚደርሱ ህጎችን መመርመሩን አስታውቋል። አዲ ራድሃ ክሪሽና በቡድኑ የህፃናት መብቶች ክፍል ውስጥ የሚሰሩ ናቸው። አንዳንዶቹ የአፍሪካ ህጎች ወጣት እናቶችን ከትምህርት ቤት እንዲወጡ ይገፋቸዋል ይላሉ።
To understand how governments are undermining girls' education.
መንግስት የወጣት ሴቶችን የትምህርት መብት እንዴት እንደማያከብርና በወደፊት ተስፋቸው ላይ በሩን እንዴት አድርጎ ከርችሞ እንደሚዘጋ ማሰቡ ያስደነግጣል። እነዚህ ከትምህርት ችሎታቸውም ሆነ ፍላጎታቸው ጋር ባልተገናኘ መልኩ መሰረታዊ መብታቸውን የተነፈጉ መንግስት የማይደግፋቸው ተማሪዎች ናቸው።
አጥኚዎቹ እንደሚሉት ቢያንስ 10 የአፍሪካ አገሮች አዋቂዎቹ ልጃገረዶች ነፍሰ ጡር እናት በሚሆኑበት ጊዜ ትምህርታቸውን እንዲጠበቅ የሚከላከሉበት ህግም ሆነ መንገድ የላቸውም። ብዙዎቹ አገሮች ሱዳንን ጨምሮ ከጋብቻ ውጪ የግብረ ስጋ ግንኙነት በሚመሰርቱ ልጃገረዶች ላይ ቅጣት ያስተላልፋሉ። ካረገዙ በኋላ ወደ ትምህርት ቤት የሚሄዱ ወጣት ሴቶች ሁኔታቸው ለቅጣት ያጋልጣቸዋል። ሃኒባል ዋይፎ የአፍሪካ ጠበቆች ማህበር መሪ ናቸው። ወጣቶቹ እናቶች በትምህርታቸው እንዳይገፉበት ባህላዊ ልማድ በአብዛኛው ጥፋተኛ እንደሚያደርጋቸው ይናገራሉ።
the issue have to do with the families, the society.
ጉዳዩ መታየት ያለበት ከቤተሰብ ማህበረሰብና ህብረተሰብ አንጻር ነው። ሰዎች ወደ ትምህርት ቤት ተመልሰው እንዳይሄዱ የሚያግድ ህግ ያለ አይመስለኝም። የአፍሪካ ወጣት ሴቶች ወደ ትምህርት ቤት እንዲመለሱ እስራኤል ብለን ማበረታታት ያለብን ይመስለኛል። በወጣትነት ማርገዝ ማለት ትምህርት ቤት መሄድ ማቆም ማለት ወይም የመደበኛ ትምህርትን ማቋረጥ ማለት አለመሆኑን ሆን ብለን በንቃት ለማስተማር ዘመቻ ማካሄድ ይኖርብናል። ወጣትነቶች ወደ ትምህርት ቤት መመለስ አይችሉም የሚሉ ህጎች ካሉ ስለነሱ ማወቅ እነሱ ላይ መስራት ይገባናል።
በአውንታዊ መልኩ ደግሞ 38 የአፍሪካ ሀገሮች የነፍሰ ጡርና የወጣትነቶችን የትምህርት መፍት የሚያስጠብቁ ህጎች እንዳሏቸው ራድሃ ክሪሽና ይናገራሉ።
Four more countries have positive frameworks than countries that lack them or have
ህጎቹ ከሌሏቸው ወይም ያድሏዊ እርምጃዎችን ከሚወስዱ ሀገሮች በላይ ብዙዎች ሀገሮች አውንታዊ የህግ ማዕቀፎች አሏቸው። መምህራን አውንታዊ ህጎች መኖራቸውን ባለማወቃቸው ወይም ወላጆች ጥሩ ምሳሌ መሆናቸውን ባለመገንዘባቸው ልጆች ከትምህርት ገበታ ሲነጠሉ እየተመለከትን ነው። በመላው አፍሪካ ያሉ ሀገሮች አውንታዊ ልምዶች ካሉባቸው ከጎረቤቶቻቸው የተማሩ ወጣቶች ሴቶች በርግዝናቸውም ሆነ በእናትነታቸው የትምህርት ድል እንዲኖራቸው የሚያረጋግጡበትን ጠቃሚ መመሪያዎች እያወጡ ነው።
የሰብአዊ መብት ተሟጋቾች እንደዚህ ያሉ ህጎች የሌሉባቸውን አገሮች ባለስልጣናት የሴቶችን የትምህርት መብት የሚያረጋግጡ ማዕቀፎችን እንዲያወጡ እያሳሰቧቸው ነው። ህግና ፖሊሲ ያላቸው አገሮችም ራሳቸው ቢሆኑ ህጎቹንና መመሪያዎቹን ተፈጻሚ በማድረግ ወጣትነቶችና ልጆቻቸው ተጠቃሚ እንዲሆኑ ተሟጋቾቹ ቡድኖች ያበረታቱ መሆኑን ተመልክቷል።
ስላመሻችሁ በእጅጉና አመሰግናለሁ። በመስተንግዶ ሀብታም ስዩም፣ በድምጽና በምስል ምህንድስና ደግሞ ኤልያስ አስማረ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።